ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የህገወጥ ጦር መሳሪያ ዝውውርን በተመለከተ በአፍሪካ ቀንድ ቀጠናዊ ትብብር እንዲኖር ስትል ኢትዮጵያ ጠይቃለች። የኢትዮጵያ መንግስት ይህን ያለው የሶማሊያ መንግስት የጸጥታ ኃይሎች ሐምሌ 8 ቀን 2016 ዓ ም በህገ ወጥ መንገድ ከኢትዮጵያ ድንበር የገቡ የጦር መሳሪያዎችን መያዛቸውን ካስታወቁ በኋላ ነው። ዝርዝሩ የሰዓቱን የዓለም ዜና ተከትሎ በሚቀርቡ የምሽቱ መጀመሪያ አጋማሽ ክፍለ ጊዜ ይሰማል። ሌሎች ወቅታዊ ዘገባዎችና ቅንብሮችም ይዘናል። ዘወትር ቅዳሜ በእንግድ ወልዴ እየተዘጋጀ የሚቀርበውና በሳምንቱ መገባደጃ የረፍት ቀናት የተመረጡ ምርጥ ምርጥ ዜማዎች የተካተቱበት የሙዚቃ ቃና ቅንብርም ይጠብቃችኋል። ሰላም ጤና ስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። ከቅዳሜ ሐምሌ 20 2016 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ ጎፋ ዞን ተጉዘው እስካሁን የ231 ዜጎችን ሕይወት እንደቀጠፈ በመንግስት በተረጋገጠው የመሬት መንሸራተት አደጋ የተጎዱ ቤተሰቦችንና የማህበረሰብ ክፍሎችን አጽናንተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ አጭር ዘገባ አስተላልፏል።
ጠቅላይ ሚኒስትር አብይ አህመድ እስካሁን የ231 ዜጎችን ሕይወት እንደቀጠፈ በፌደራል መንግስት በተረጋገጠው የመሬት መንሸራተት አደጋም የተጎዱ ዜጎችን ለመጎብኘትና ለማጽናናት ወደ ጎፋ ዞን የተጓዙት ዛሬ ጠዋት ሐምሌ 20 2016 ዓመተ ምህረት ነው። በመቶዎች የሚቆጠሩ ሰዎች ሕይወት በማለፉም ጥልቅ ሐዘን እንደተሰማቸው ገልጸው ለሁሉም የቤተሰብ አባላት መጽናናትን ተመኝተዋል።
ደንዳሞ እግዚአብሔር ያጽናችሁ።
ጠቅላይ ሚኒስትሩ በጎፍኛ ቋንቋ ለእኔ ይሁን ፈጣሪ መጽናናትን ይስጣችሁ የሚል የማጽናኛ መልእክት ማስተላልፈዋል። ቀዳማዊት እመቤት ዝናሽ ታያቸው የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾና ሌሎችም የፌዴራልና የክልል መንግስታት ከጠቅላይ ሚኒስትሩ ጋር አብረው ተጉዘዋል። በተመሳሳይ የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ደኤታ ሰላማዊት ካሳ ዛሬ ሐምሌ 20 ቀን በሰጡት መግለጫ መንግስት ያረጋገጠው በአደጋው የሞቱ ሰዎች ቁጥር 231 ነው ካሉ በኋላም የ18 ሰዎች አስከሬን እስካሁን እንዳልተገኘ ተናግሯል።
አደጋው መድረሱ ከተሰማበት ዕለት ጀምሮ በየቤቱ ቆጠራ ተደርጓል። እያንዳንዱ ቤት ውስጥ ምን ያህል ሰዎች እዛ አደጋው ስፍራ የደረሰበት አካባቢ ላይ ነበሩ፣ አደጋው በደረሰበት ሰዓት የሚለው ቆጠራ ተደርጎ አሁን ባለው መረጃ በእርግጥ የበለጠ መጣራት ሊኖርበት ይችላል። ነገር ግን እስካሁንም ድረስ 18 ሰዎች አስክሬናቸው አለመገኘቱን መረጃዎች ይጠቁማሉ።
ይሁን እንጂ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ ከአካባቢው ባለስልጣናት አገኘሁት ባለው መረጃ በአደጋው 257 ሰዎች መሞታቸውን ከትላንት ወዲያም ባወጣው መግለጫ ጠቅሶ የሟቾች ቁጥር እስከ 500 ከፍ ሊል እንደሚችል አስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
እስራኤል ማዕከላዊ ጋዛ ዴር አልባላ በሚባል አካባቢ ጥቃት አድርሳ ቢያንስ 30 ሰዎችን መግደሏን የፍልስጤማውያን የጤና ባለስልጣናት ተናገሩ። የእስራኤል የጦር ኃይል በበኩሉ የደበደብነው የሐማስን የእዝ ማዕከል ነው ብሏል። የጋዛ የጤና ሚኒስቴርና ሐማስ የሚያስተዳድረው የመንግስት የዜና ማሰራጫዎች የተፈናቃይ ቤተሰቦች በብዛት የተጠለሉበት በሆነው አካባቢ በደረሰው ጥቃት ከተገደሉት ሌላ ከ100 የሚበልጡ ሰዎች እንደቆሰሉ አመልክተዋል። የእስራኤል የጦር ኃይል ባወጣው መግለጫ በበኩሉ ማዕከላዊ ጋዛ በሚገኘው ሀዲጃ የተባለው ትምህርት ቤት ያለ የሐማስ የተዋጊ የእዝና ቁጥጥር ማዕከል አጥቅተናል ማለቱ ተዘግቧል። የሩሲያ ኃይሎች በደቡባዊ የዩክሬን ከርዞን ክፍለ ግዛት ያሉ በርካታ መጠለያዎች ላይ ያነጣጠረ ጥቃት ማድረሳቸውን የዩክሬን ባለስልጣናት አመለከቱ። ሩሲያ በሰው አልባ አውሮፕላን ባደረሰችው ጥቃት አንድ አምቡላንስ መምታቷንና አሽከርካሪውን ማክሰሏንም አመልክተዋል። የሩሲያ ኃይሎች በተጨማሪም በመላዋ ዩክሬን በሚገኙ አራት ክፍለ ግዛቶች በአንድ ሚሳኤልና በ11 ድሮኖች ጥቃት መሰንዘራቸውን ዩክሬን አመልክታ የአየር ኃይሏ ሁሉንም መጥቶ ማክሸፉን ተናግራለች። በሌላ በኩል ዛሬ ቀደም ብሎ ዩክሬን በሩሲያ የድንበር አካባቢዎች ላይ ያነጣጠሩ 20 የድሮን ጥቃቶችን እንደሰነዘረች የተናገሩት የሩሲያ ባለስልጣናት ቢያንስ 14ቱን መተን አክሽፈናል ብለዋል። በመጨረሻም ፓሪስ በትናንትናው ዕለት የሴንን ወንዝ ተከትሎ ባለው ስፍራ በውበት በተንቆጠቆጠና በከዋክብት በደመቀ ታሪካዊ የውበትና የለውጥ መፍለቂያ ስሟን ያንጸባረቀ ልዩ ዝግጅት በመቶ ዓመታት ውስጥ የመጀመሪያዋ በሆነው የበጋ ኦሊምፒክስ መክፈቻ ደምቃ አምሽታለች። የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደንን ጨምሮ በርካታ የሀገራት መሪዎችና የመንግስታት ተወካዮች ለዚሁ ሲሉ በስፍራው ተገኝተዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ።
አድማጮች፣ የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ ሐምሌ 20 2016 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። ለምሽቱ ቀዳሚው ዳደረግነው ቅንብር ነው የምወስዳችሁ። ህገወጥ የጦር መሳሪያ ዝውውርን አስመልክቶ በአፍሪካ ቀንድ ቀጠናዊ ትብብር እንዲኖር ስትል ኢትዮጵያ ጠይቃለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በአፍሪካ ቀንድ ህገወጥ የጦር መሳሪያዎች ዝውውር በከፍተኛ መጠን መጨመሩ እንዳሳሰበው ገልጧል። ሚኒስትሩ ይህን ያለው የሶማሊያ መንግስት የጸጥታ ኃይሎች ሐምሌ 8 2016 ዓ.ም በህገ ወጥ መንገድ ከኢትዮጵያ ድንበር የገቡ የጦር መሳሪያዎችን መያዛቸውን ማሳወቃቸውን ተከትሎ ነው። በሌላ በኩል ኢትዮጵያ ያልተገቡ ያለቻቸውን የሶማሊያ መንግስት መግለጫዎች ተቃውማለች። በመግለጫው ዙሪያ የውጭ ጉዳይ ሚኒስቴር የሰጠውን ማብራሪያ በማከል ኬኔዲ አባተ ተከታዩን ዘገባ አዘጋጅቷል።
የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ አርብ ሐምሌ 19 ቀን 2016 ዓ.ም ባወጣው መግለጫ በአፍሪካ ቀንድ የህገ ወጥ የጦር መሳሪያዎች ዝውውር በከፍተኛ መጠን መጨመር እንደሚያሳስበው ገልጾ ኢትዮጵያ ሽብርተኝነትን ከመዋጋት በተጨማሪ የቀላል የጦር መሳሪያ ዝውውርንና ፈንጂዎችን የመከላከልና የመዋጋት የጸና አቋም አላት ብሏል። ሚኒስቴሩ ይህን ያለው የሶማሊያ መንግስት በህገወጥ መንገድ ከኢትዮጵያ ድንበር የገቡ የጦር መሳሪያዎችን መያዙን ካሳወቀ ከሁለት ሳምንት በኋላ ነው። የሶማሊያ መንግስት የአገሪቱ የጸጥታ ኃይሎች መሳሪያዎቹን በቁጥጥር ስር ያዋሉት ከህገወጥ የጦር መሳሪያ ነጋዴዎች እንደሆነ ሐምሌ 8 ቀን ገልጿል። የጸጥታ ኃይሎች በቁጥጥር ስር የዋለውን የመሳሪያ ጭነት አጅበው በመጓዝ ላይ ሳሉ የታጠቁ ሚሊሻዎች በፍተሻ ጣቢያ ላይ በማስቆም ከጸጥታ ኃይሎች ጋር በኢትዮጵያ ድንበር አቅራቢያ በሚገኘው በሺላማዶ መንደር ተጋጭተው ቢያንስ 12 ሰዎች መገደላቸውንም ሶማሊያ አስታውቃ ነበር። የውጭ ጉዳይ ሚኒስቴር ዛሬ ያወጣውን መግለጫ በተመለከተ ለአሜሪካ ድምጽ ማብራሪያ የሰጡት የሚኒስቴሩ ቃል አቀባይ አምባሳደር ነብዩ ተድላ ህገወጥ የጦር መሳሪያ ዝውውር ኢትዮጵያንም የሚያሳስባት ጉዳይ እንደሆነ አመልክተዋል።
በአፍሪካ ቀንድ አካባቢ የሚካሄዱ ቀላልና ከባድ ህገወጥ የጦር መሳሪያ ዝውውሮች አሉ። ይሄ እንደ ሀገር እኛንም የሚያሳስብ ነው። ቀጠናችን አፍሪካ ቀንድ በጣም ኮንቲኒስ በሆነ በማያባራ ጦርነት ውስጥ ያለ ነው። ቁጥጥር ጎደላቸው የባህር ዳርቻዎች ያሉበት ነው። የጸጥታ ደህንነታቸው፣ ሴኪሪቲያቸው ያልተጠበቁ የሀገራት ድንበሮች ያሉበት እና በዚህ እየተፈተነ ያለ ክልል በመሆኑ የቀጠናው ሀገራት እነኚህን ወንጀሎች ለመዋጋት የሚያደርጉትን ጥረት ማቀናጀት እንደሚገባ በዚህ መግለጫችን አጽንኦት የሰጠንበት ነው።
ሆኖም ሶማሊያ ከኢትዮጵያ በህገ ወጥ ነጋዴዎች ወደ ግዛቴ ገብቶ ነበር ባለችው መሳሪያ ጉዳይ ላይ የኢትዮጵያ መንግስት መረጃ እንዳላገኘ ተናግረዋል።
እንግዲህ እሱን ጉዳይ እኛ መረጃ የለንም። ጉዳዩ እኛን የሚመለከት አይደለም። ጉዳዩ በራሱ የሶማሊያ መንግስት የጦር መሳሪያ ግዢ፣ ምዝገባ፣ አስተዳደርና ስርጭትን የእነሱን ስርዓት የሚመለከት ነው። ምክንያቱም ጉዳዩ የእነሱ ስለሆነ ማለት የሚመለከት ጉዳዩን ከኛ ጋር በቀጥታ የሚያገናኝ ጉዳይ ስራ ነው።
የሶማሊያ መንግስት በህገወጥ መልኩ ድንበር ተሻግሮ ገብቷል ስላለው የጦር መሳሪያ መጠን ይፋ ባያደርግም ስማቸው እንዳይገለጽ የጠየቁ አንድ የደህንነት ኃላፊ ለቪኦኤ ሶማሊ መሳሪያዎቹ በሁለት የጭነት መኪናዎች የገቡ ናቸው ብለዋል። ሐምሌ 11 በፕሬዝዳንት ሐሰን ሼክ መሐሙድ የተመራ የሀገሪቱ ብሔራዊ ደህንነት ምክር ቤት ስብሰባን ተከትሎ ሶማሊያ በሀገሪቱ ውስጥ መንግስታዊ ባልሆኑ አካላት የሚካሄዱ ከጦር መሳሪያና ተተኳሾች ጋር የተያያዙ ንግዶች ላይ ሙሉ በሙሉ እገዳ መጣሏን አስታውቃለች። ባለፈው አመት ታሳስ ወር ላይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከአውሮፓውያኑ 1992 ጀምሮ በሶማሊያ ላይ ጥሎት የነበረውን የጦር መሳሪያ ማዕቀብ ሙሉ በሙሉ ማንሳቱ ይታወቃል። በሌላ በኩል የሶማሊያ መንግስት መሰረተ ቢስ ክሶችን ማቅረቡን ቀጥሏል ስትል ኢትዮጵያ ተቃውሞዋን አሰምታለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬው መግለጫው የሶማሊያ መንግስት በተደጋጋሚ የሚያወጣቸውንና የትንኮሳ ያላቸውን መግለጫዎች ኢትዮጵያ በቅርበት እየተከታተለች ነው ብሏል። በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ሰነድ ስምምነት ሉዓላዊነቴን የጣሰ ነው ያለችው ሶማሊያ ጉዳዩን እስከ ጸጥታው ምክር ቤት መውሰዷ ይታወቃል። ባለስልጣናቷ በጉዳዩ ላይ በተለያየ መልኩ ኢትዮጵያን የሚወነጅሉ መግለጫዎችን ሲሰጡ መቆየታቸውንም መዘገባችን አይዘነጋም። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነብዩ ተድላ ተባጫሪና መሰረተ ቢስ ሲሉ የገለጿቸው በሶማሊያ በኩል እየተሰጡ ያሉ መግለጫዎች ኢትዮጵያን ያሳዘኑና ውለታዋን የዘነጉ ናቸው ብለዋል።
በሶማሊያ መንግስት በኩል የሚቀርቡ መሰረተ ቢስ ውንጀላዎች፣ ተባጫሪ መግለጫዎች ሳሉ በእኛ በኩል ግን ሀገራችን በተቃራኒው ወንድም ለሆነው ሶማሊያ ህዝብ ሰላምና መረጋጋት ለማስፈን ወንድሞቻችን ወደ ሶማሊያ በመላክ ከሶስት አስርት ዓመታት በላይ በህይወት ጭምር መስዋዕትነት ኢትዮጵያ ስትከፍል ቆይታለች። በመሆኑም የሶማሊያ ፌዴራል መንግስት ከፍተኛ ባለስልጣናት ሀገራችን ሶማሊያን መልሶ ለመገንባት እየተወጣች የነበረውንና አሁንም ያለውን ወሳኝ ሚና ለመካድና ዋጋ ለማሳጣት በተለያዩ አጋጣሚዎች የሚሰጡት ያልተገባና ኃላፊነት የጎደላቸው መግለጫዎች በእኛ በኩል እንደ ሀገር የሚያሳዝን ሆኖ አግኝተነዋል። የሶማሊያ መንግስት የተለያዩ ኃላፊዎች መሰል መግለጫዎች ባወጡም ይህ መግለጫ መላውን የሶማሊያ ህዝብ ይወክላል ብለን አናምንም።
ኢትዮጵያ ከሶማሊያ ጋር ያላትን ባህላዊና በደም የተሳሰረ ታሪካዊ ግንኙነት ከግምት በማስገባት ለተሰነዘሩባትና መሰረተ ቢስ ሲሉ ለገለጿቸው ክሶች ምላሽ ከመስጠት ተቆጥበን ነበር ያሉት ቃል አቀባዩ የክሶቹ ቀጣይነት ለምላሹ ምክንያት እንደሆኑ ማስረድተዋል። የውጭ ጉዳይ ሚኒስቴርን መግለጫ ተከትሎ ከሶማሊያ በኩል ወዲያውኑ የተሰጠ ምላሽ የለም። አወዛጋቢውን የመግባቢያ ሰነድ ስምምነት ተከትሎ ሶማሊያ በኢትዮጵያ ላይ የምታቀርባቸው ክሶች የቀጠሉ ሲሆን የአገሪቱ ፕሬዝዳንት ሐሰን ሼክ መሐሙድ የመግባቢያ ሰነዱ ከተፈረመ ከሁለት ወራት በኋላ ኢትዮጵያ በስምምነቱ ጸንታ የባህር መዳረሻ ለማግኘት ወደ አገራችን ከገባች ሶማሊያ ራሷን ለመከላከል የምትችለውን ሁሉ ታደርጋለች ብለው ነበር። ከሶስት ዓመት በፊት ሰኔ 29 ቀን ደግሞ ህገወጥ ሲሉ በገለጹት የመግባቢያ ሰነድ ላይ ለመነጋገር ኢትዮጵያ ከእኛ ጋር ተገናኝታ አታውቅም፣ በተቃራኒው ሌሎችን ለሽምግልና በመጠየቅ እየባዘነች ነው ሲሉ ተናግረዋል። ፕሬዝደንቱ በዚሁ ቀን ለሀገሪቱ ፓርላማ ባደረጉት ንግግር ኢትዮጵያ ለፈጸመችው ዲፕሎማሲያዊ ስህተት ከኃላፊነት መሸሿን ቀጥላለች ሲሉም አክለዋል። የመግባቢያ ስምምነቱን ተከትሎ ፕሬዝደንቱ ኤርትራን፣ ግብጽንና ቱርክን ጨምሮ ወደ ተለያዩ ሀገራት በማቅናት በጉዳዩ ላይ መግለጫ መስጠታቸው አይዘነጋም። ቱርክ የሶማሊያን የባህር ጠረፍ እንድትጠብቅ ጥያቄ ማቅረባቸውና ከቱርክ ፕሬዝደንት ሬሲፕ ጣይብ ኤርዶጋን ጋራ መስማማታቸውም ይታወቃል። የተለያዩ ዓለም አቀፍ ተቋማትና ሀገራትም የሶማሊያ ሉዓላዊነትና የግዛት አንድነት መከበር አለበት ማለታቸው ይታወቃል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሰኔ 27 ቀን ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ሶማሊያን በከሳሽነት ወቅሰው ነበር። ከሶማሊያ መንግስት ጋር ጠብ የለንም፣ የኢትዮጵያ ፍላጎት የባህር በር ማግኘት ብቻ ነው ያሉት ጠቅላይ ሚኒስትሩ በአንድ ሰዓት በረራ ወደ አዲስ አበባ መጥቶ መወያየት ሲቻል የሶማሊያ መንግስት በየቦታው እየዞረ እኛን መክሰስ መርጧል ብለው ነበር። የኢትዮጵያና የሶማሊላንድ የመግባቢያ ስምምነት ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 ዓመታት ከሶማሊላንድ እንድትከራይና ለንግድ እንዲሁም ለጦር ሰፈር አገልግሎት እንድትጠቀም የሚፈቅድ ነው። በመተኩ ኢትዮጵያ ለሶማሊላንድ የነጻ ሀገርነት እውቅና ልትሰጣት እንደምትችልም ይደነግጋል። ራስ ገዟን ሶማሊላንድን የአገሯ አካል አድርጋ የምትቆጥረው ሞቃዲሾ ህገወጥ ያለችውን ስምምነት በመቃወም የኢትዮጵያን አምባሳደር ከማስወጣቷ በተጨማሪ ስምምነቱ ጨርሶ ካልተሰረዘም አልሸባብን በመዋጋት ላይ የሚገኙ በሺዎች የሚቆጠሩ የኢትዮጵያ ወታደሮችን እንደምታስወጣ አምዝታለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ክብራትና ክብራን አድማጮቻችን የምትከታተሉት የቅዳሜ ሐምሌ 20 2016 ዓመተ ምህረት ምሽት ዝግጅታችንን ነው። ለምሽቱ የመጨረሻው ያደረግነው ቅንብር ስንሻገር ደግሞ ወዲህ ወደ ዩናይትድ ስቴትስ ይመለሳናል። ዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ መስሪያ ቤት መረጃ ያመለክታል። ባለፈው አመት ብቻ ቁጥራቸው 50 ሺህ የሚጠጋ አሜሪካውያን ራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 አመት ባሉ ወጣቶች ዘንድ ይህ አሃዝ በ62% መጨመሩን በዚያ እድሜ ክልል የሚገኙ ወጣቶች ዋናው የሞት መንስኤ መሆኑም ተመልክቷል። ይህ ቁጥር ትውልደ ኢትዮጵያዊ ወይም ኢትዮጵያዊ አሜሪካውያንን ወጣቶችም ያጠቃልላል። ይህንንም መሰረት አድርጋም ስምኝሽ የቆየ ሁለት ባለሙያዎች ጋብዛ አወያይታለች። እንግዶቿም በዩናይትድ ስቴትስ የመድኃኒት ቁጥጥር አስተዳደር መስሪያ ቤት የሚሰሩት ዶክተር ሊሊ ሙልጌታና የማህበረሰብ ጥናት ባለሙያና አፍሪካን ዳያስፖራ ኮሌጅ አክሰስ ፕሮግራም የተባለው ተቋም መስራች ወጣት ማቴዎስ መስፍን ናቸው። ወደ ውይይቱ ልሰዳችሁ።
ሰላም ጤና ይስጥልኝ የአሜሪካ ድምጽ ተከታታይ አድማጭ ተመልካቾቻችን። ዛሬ ከወጣቶች የአእምሮ ጤና ጋር የተገናኘ አንድ መሰናዶ አዘጋጅተናል። በዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ የበሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ባለፈው አመት ብቻ 50 ሺህ የሚጠጉ ሰዎች አሜሪካ ውስጥ ራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 በሚጠጉ ወጣቶች ዘንድ በ62% ችግሩ እንደጨመረም መረጃው ጨምሮ ያሳያል። ይህ ማለት በዚህ እድሜ ክልል በሚገኙ ወጣቶች ዘንድ ዋና የሞት መንስኤ ሆኗል ማለት ነው። ይህ ቁጥር ትውልደ ኢትዮጵያዊ ወይም ደግሞ ኢትዮጵያዊ አሜሪካዊ ወጣቶችንም ያካትታል። በጥናት ባይረጋገጥም ቁጥሩ ኢትዮጵያዊ አሜሪካዊ ወጣቶች በብዛት ራሳቸውን እያጠፉ መሆናቸውን ባለሙያዎች ይናገራሉ። ይህ ችግሩ ከምን የመነጨ ነው? መፍትሄውስ ምንድን ነው? የሚለውን ለመነጋገር ሁለት እንግዶች እዚህ ስቱዲዮአችን ጋብዘናል። ዶክተር ሊሊ ሙሉጌታ ፔዲያትሪክ ፋርማኮሎጂስት ናት። እንዲሁም ደግሞ በአሜሪካ የፌደራል የመድኃኒት ቁጥጥር አስተዳደር ውስጥ ታገለግላለች። በተጨማሪም ደግሞ የሁለት ልጆች እናት ናት። በአፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም በተሰኘው ውስጥም ደግሞ በበጎ ፈቃደኝነት ታገለግላለች። ሁለተኛው እንግዳዬ ማቴዎስ መስፍን ይባላል። የማህበረሰብ ጥናት ባለሙያ ነው። ከዛም በተጨማሪ አፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም የተሰኘ በዩናይትድ ስቴትስ ውስጥ የሚገኙ ወጣቶችን ተማሪዎችን በተለይ ደግሞ ከአፍሪካ የመጡ ወጣቶችን በተለይ ደግሞ ኢትዮጵያዊ ትውልደ ኢትዮጵያዊ ኢትዮጵያዊ አሜሪካዊ ወጣቶችን የማማከር የማሰልጠን የመሳሰሉ አገልግሎቶችን የሚሰጥ ተቋም ነው። የዛ ተቋም መስራችና ዋና ስራ አስኪያጅ ነው። ሁለታችሁም እንግዶችን በአሜሪካ ድምጽ ስለተገኛችሁ በቅድሚያ አመሰግናለሁ። በቀጥታ ወደ ጥያቄ ልለፍ። እንግዲህ መግቢያዬ ላይ የተለያዩ ቁጥሮችን ለመጠቆምና ችግሩን ለማሳየት ሞክሬያለሁ። ዶክተር ሊሊ ካንቺ ልጀምርና ራሳቸውን የሚያጠፉ ወጣቶች ቁጥር በዚህ አይነት ባስደንጋጭ ሁኔታ እየጨመረ የሄደው በምን ምክንያት ነው?
ይሄ ችግር በአበሻ ኮሚኒቲ ብቻ ሳይሆን በመላው ኮሚኒቲ የምናየው ትሬንድ ነው። በተለይ በጥቁር እና በኢሚግራንት ላይ ይሄን አይነት ኢንክሪስ በጣም እየታየ ነው። በተለይ ባለፈው 10 አመታት የበለጠ ደግሞ ባለፈው 5 አመታት። አንደኛው ከሚመስለኝ እንግዲህ ይሄ የፕሮፌሽናል ፊልድ አይደለም፣ ግን ኢንትረስት በጣም አለኝ በዚህ ፊልድ እና እኔ የሚመስለኝ አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም። ልጆች ቤት ውስጥ ናቸው። ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትረስ አለ በኮሚኒቲያችንም ኢን ጀነራል በትምህርት ውስጥም ልጆች በጣም ብዙ ስትረስ አላቸው። ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል። ሁለተኛ ኢነፍ በቂ ጊዜ የላቸውም ውጭ ለመጫወት። ድሮኛ እንዳደግንበት ውጭ ተጫውቶ የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ ከዛ መጥተው ደግሞ ቤት ውስጥ ነው። ለሰው ልጅ ጥሩ ሜንታል ሄልት እንዲኖረው ፀሐይ፣ ውጭ ኤክስፖዠር ያስፈልጋል። እሱ ኦቨር ታይም በጣም ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኢንቫይሮንመንቱ የመቀየሩ በሙሉ ሜንታል ሄልት ላይ ብዙ ኢምፓክት አለው፣ ብዙ ኮንትሪቢዩቲንግ ፋክተር አለው። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የእኛ ልጆች ፈለግንም አልፈለግም ለዚህ ሀገር ጥቁር ልጆች ናቸው። ሶ አንድ ሜጀር ፋክተር ከንሲደር ማድረግ ያለብን ሬሲዝም ትምህርት ቤት ውስጥ ዘረኝነት ትምህርት ቤት ውስጥ ልጆቹ ሜንታል ሄልት ኢሹ እንዳላቸው አይደንቲፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ? ሶ በሄልት ኬር ውስጥም ያለው ዘረኝነት ከንሲደር መደረግ አለበት። ሶ ብዙ ፋክተር አለው። ይህንን ተያያዥ ጉዳይ አሉ።
አቴዎስ፣ አንተ በቀጥታ ከወጣቶች ጋር ነው የምትሰራው። በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህ እና ወጣቶችን ከምታነጋግራቸው ከምታያቸው ኬዞች ተነስተ ወጣቶችን ለአይምሮ ጤና ችግር ወይም ለአይምሮ ህመም የሚዳርጓቸው ችግሮች ምንድን ናቸው?
ብዙ ምክንያቶች አሉ። በተለይ እንግዲህ በእኛ ህብረተሰብ መሰረት ብቻ ያው ሌላ ከሌላ አፍሪካ ሀገር የሚመጡ ተማሪዎች ስላሉን፣ ግን በእኛ ሀገረሰብ ብቻ ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያውቀውን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሀይ ነው። ልጆቹ ደግሞ አይረዱም። ብዙ ጊዜ ወላጆች እኔ $20 ይዤ ነው እዚህ ሀገር የመጣሁት ወረቀት ሳይኖረኝ እዚህ ስንገላታ አንተን ለማሳደግ፣ እንደዛ አይነት ወሬ ነው ዩዥሊ የምትሰሚ ከወላጆች። እና ሁሉም ባይሆንም የማንም ጀነራሊ የኢሚግራንት ወላጅ ኤክስፔክቴሽን በጣም ሀይ ነው ልጆቹ ላይ። ልጆቹ ደግሞ ብዙ ጊዜ እንደምረዳው ከሆነ ሁለት መስፈርት ውስጥ ነው የሚኖሩ። የቤት መስፈርት አለ፣ ሚኒንግ በትምህርት በጣም ጎበዝ ናቸው። ቲፒካሊ ሁሌ አይደለም ግን መጆሪቲ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ። ዳት ሚንስ በቤታቸው መስፈርት ተቀባይነት አላቸው ማለት ነው። ውጭ ደግሞ ሌላ ዓለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ በቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት፣ ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖሩ ይችላል። ሶ ይሄን በእነዚህ ሁለት መስፈርት ውስጥ አክሰፕተብል ለመሆን ይሞክራሉ ልጆቹ። እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ፣ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር እውነት በአማርኛም እንትን ያለው ቃልም አይደለም፣ በደንብ የተለመደ ቃል አይደለም። እና ምንድን ነው የሚያቅለሰልስህ ነው የሚባለው። አንተ ነው ወንድ ልጅ አይደለህ እንዴ? በደንብ ስራ ነው። እንደዚህ አይነት ነው በቃ መልሳቸው ብዙ ጊዜ። እና ልጆቹ ብዙ ጊዜ ተቀባይነት ያለው ችግር ስለማይመስላቸው አፍኖት ይቆያሉ ማለት ነው። አፍኖት ይቆያሉ እስከሆነ ጊዜ በኋላ አንድ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል።
ዶክተር ሊሊ ጠቀስ አድርገሽዋል ቴክኖሎጂ ብለሽ እና ማህበራዊ ሚዲያስ፣ አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት እያደረሰ መሆኑን ነው የሚያመለክቱት። እና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው? እንዴት ነው ተጽዕኖ የሚያሳድርባቸው?
እኔ የሚመስለኝ ሶሻል ሚዲያ ማህበራዊ ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው። ከሰው ጋር ከመነጋገር አብሮ ሆነው በሶሻል ሚዲያ ነው የሚነጋገሩ። አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ ሶሻል ሚዲያ ብዙ ኮሙኒኬሽን ስኪላቸውን እየቀነሰባቸው ነው። ሶ ትንሽ ችግር አለ መግባባት ሲኖር easily resolve የማድረግ ችሎታቸው የደከመ ነው። So stress management, bullying, senior, አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያረክ ኮመንት ምናምን ሶሻል ሚዲያ ላይ ሊደረግ ይችላል። ያንን ሪዞልቭ የማድረግ ችሎታቸው የደከመ ነው። ምክንያቱም ከሰው ጋር ግንኙነት ያላቸው ተም በጣም ሪዱስድ ስለሆነ
ይነግራቸዋል ከማህበረሰብ።
አዎ ከማህበሩ ስለሚነጥራቸው እንትናቸውን ችሎታቸው እየቀነሰ ሌላው ደግሞ ሶሻል ሚዲያ ብዙ ታይምም አለ። ሌላው ደግሞ ችግርን ሃንድል የማድረግ ሲቹዌሽን ይሄ ጀነሬሽን ችሎታቸው እንደበፊት አይደለም። ችግር እንዳኖራቸው ነው የምናሳድጋቸው። ተተናቸው ስህተት ሲያደርጉ እንትን አብሯቸው እንደመርዳት እኛ ስህተት እንዳያደርጉ እኛ ፕሬሸር እንዳይኖራቸው ፕሪቨንት እናደርጋቸውና አንድ ፕሬሸር ሲኖራቸው በተለይ ከማህበራዊ ከሶሻል ሚዲያ የመጣ ፕሬሸር ሲኖር ክራምብል ያደርጋሉ። በጣም ከባድ ይሆንባቸዋል። ሶ እሱን ሚኒማይዝ ማድረግ በተለይ ትናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያደርግ እስከ 11 እስከ 12 ዓመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያደርገው። እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ሚኒማይዝ መደረግ አለባቸው፣ ኖርማል ዲቨሎፕመንት እንዲኖር የብሬናቸው።
እንግዲህ እየተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአእምሮ ጤና ችግርን ነው። ጭንቀት፣ ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው። ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ እያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው። እንግዲህ ማቴዎስ፣ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ፣ ወላጆችንም ታነጋግራለህ እና ወላጆችስ ልጆቻቸው ምን ያክል ያውቋቸዋል? ምን ያክልስ ይረዷቸዋል ያሉበትን ሁኔታ?
አያውቋቸውም ብዙ ጊዜ። ለምን መሰለሽ? አሁን እኛ የእኛ ስራ ዩኒቨርሲቲ ለማስገባት ነው። እንግዲህ ልጆቹን የምንረዳው ዩኒቨርሲቲ ለመግባት ሲሉ ማንነታቸውን መግለጽ አለባቸው ለእነዚህ ዩኒቨርሲቲዎች። ስለዚህ አንዳንዴ ልጆቹ ቁጭ ብሎ አስበው በቃ መቼም ለማንም ተናግሮ የማያውቁትን ነገር ጽፈው ለእኛ ይሰጡናል እና አንዳንዴ የሚያሰጋ ነገር ካየን ኦብቪየስሊ ለወላጆቻቸው ይህን ነገር ኮሚኒኬት እናደርጋለን። ግን ብዙ ጊዜ ቅድም ያልኩት ነገር ነው፣ በሁለቱም መስፈርት አክሰፕታብል መሆን ይፈልጋሉ ልጆቹ። በቤትም አንጻር አክሰፕታብል መሆን ይፈልጋሉ፣ ውጭም። ሶ ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው አያቀርቡም ማለት ነው። ስለዚህ አፍኖት ቁጭ ይላሉ። እሱ ትልቅ ችግር ነው። ቢካዝ ከጊዜ ወደ ጊዜ እየባሰ ዲስተንሱ እየሰፋ ይመጣል። ብዙ ጊዜ ደግሞ ልጆች ጎበዝ ናቸው። አንዳንድ በጣም ጎበዝ ልጆች አሉ፣ ሲዋሹ ማለት በጣም ደህና እንደሆኑ ራሳቸውን ማቅረብ ይችላሉ። ለእናትና ለአባት ልጁ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላሉ። የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ? እናትና አባት አለመስማማት ለምሳሌ፣ ይሄን ነገር ብዙ ጊዜ አየሁት ነው። እናትና አባት ይሄ አለመስማማት ማንም ትዳር ውስጥ ያለ ይመስለኛል። ግን አትሊስት ሪስፖንሲብል በሆነ መንገድ ስምምነት ከሌለ እንኳን ከልጅ ፊት መሰዳደብ ወይ መጫጫህ አይመስልሽም ልጅ የሚሰማ፣ ግን ይሰማሉ። እኛ ብዙ ጊዜ አንብበናል፣ ብዙ ጊዜ ልጆቹ ማነጋግሮናል።
እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጅን አእምሮ ጤና ልከታተል የምችለው? ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛል። እና ዶክተር ሪሊ ወደ አንቺ ልምጣ። ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ለአእምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድን ናቸው?
አይ ቲንክ ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር፣ ከመኝታ ቤት መውጣት ሳይፈልጉ፣ ከጓደኛ ጋር መገናኘት ሲያቆሙ፣ ከኖርመል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ። ምናልባት ስለ ዲፕሬሽን ወይም ስለ እንትን ችግር ላይኖር ይችላል። ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት፣ መጠየቅ። ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ አይለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ሶ ያላባቸውን ጭንቀት ስለ ጓደኛ ስለምን ሲያወሩ እኛ ማስተዋል አለብን። እንደ ኢትዮጵያ እሱ ያለ ነገር ነው ራሳቸው ሊላርገው ይጨርሱት ብለን ወደ ጎን ማረግ አንችልም።
ስለዚህ ማስተዋል ቁጣ ይቀድማል።
ቁጣ ደግሞ የበለጠ እሱን በተቻለ አቮይድ አርጎ ማዳመጥ መመልከት። ግን ደግሞ ሌላውም እዛም ሳይደርስ በፊት እንዳልኩት የምግባችን የኢንቫይሮንመንታችን የኤሌክትሮኒክሱን በሙሉ አገናኝተን መሆን አለበት። እዛ ደረጃ ሲደርስ ኦሬዲ ብዙ ዳሜጅ ደርሷል ማለት ነው። ከስትረስ ሆነ ከዳይት ሆነ ከኢንቫይሮንመንት ሆነ ሶ ከዛ በፊት ለመያዝ ዋና ጥረት በተለይ ትናንሽ ልጆች ያላቸው ሰዎች አይ ቲንክ ትልቁ ቼንጅ አይዩት። ምክንያቱም ይሄ ባበሻ ኮሚኒቲ አገን ስፔሲፊክ ይሆን አይደለም ጥቁሮችም ነጮችም እዚህም ኢትዮጵያም ዩሮፕም የምናየው ትሬንድ ነው። ስለዚህ ትልቁ ቼንጅ ዳይታችንና ኢንቫይሮንመንታችን ነው። ሶ እነሱንም አከታቶ ነው broader view ያስፈልጋል ባይኔ
ሰፋርኮ ማየት ያ ማቴዎስ ምናልባት አንተ እዚ ላይ የምትጨምረው ነገር መታየት ያለባቸው መንስኤዎች ምንድነው?
አዎ አሚን አይ ቲንክ ሊሊ ሁሉንም ዋና ዋናውን ነገር ገልጸዋለች። የባህሪ ለውጥ ነው በቃ ወይም ግዴለሽነት ካዩ ለምሳሌ ድሮ አሁን ወይ ብር ሴቭ ማድረግ የሚፈልግ ልጅ ከሆነ ለብሩ ለቃው ምናምን ምንም ግዴታ all of a sudden በቃ ቃውን መስጠት ከጀመረ ወይም በቃ ይሄ ሁሉ these are signs that ማለት በቃ ምንም ነገር ሰንስ አይሰጠኝም ወይ ይሄ ነገር meaningless ነው ብሎ የሚደመድምበት ጊዜ ነው። ግን ከቤት ነው ሁሉም ነገር አይ ቲንክ የሚነሳው። ቤት ውስጥ የወላጅ ልጅ የሚያድግበት environment በጣም ወሳኝ ነው። ልጆቹና ወላጆቻቸው communication መኖር አለበት። እንዳልሹ ቁጣ ሲቀርም የታባህ ምን አባህ ብቻ ከሆነ ኢትዮጵያ ሊሰራ ይችላል። እኔም ተገርፌያለሁ ኢትዮጵያ አሏሽም በደንብ ነው የተገረፍኩት እንደውም። እና of course እዛ environmentው ትንሽ ያው ለወጥ ይላል እና it's acceptable ደግሞ። ያ የመደበቅ ባህሪ እንዳይኖር communication ከወላጅ ጋር በጣም በጣም ወሳኝ ነው። ወላጆቹ ደግሞ ቢችሉ አይ ኖ እዚህ ሀገር መተው ስራም ግዜም ላይኖር ይችላል ግን ብዙ ግዜ ቢቻል ወላጆቹም በትምህርት ቤታቸው ላይፍ ኢንቮልቭድ መሆን አለባቸው። ቢካዝ ያዩታል ዓለምን በልጆቻቸውም አይን ማየት የሚችሉት ልጆቻቸው ከሚያሳልፉበት ግዜ ከሚያሳልፉበት ሰዎች አንጻር እነሱም ራሳቸው ሲያሳትፉ ነው ማለት ነው።
በመጨረሻ ወላጆች ልጆቻቸው ላይ አሁን ያላቸዋቸውን ምልክቶች በሚያዩበት ግዜ መውሰድ ያለባቸው እርምጃ ምንድነው?
መጀመሪያ ያው እርስ ማነጋገር ነው እና ለውጡ ትልቅ የሆነ ከመሰላቸው የመጀመሪያ እንትን ፒዲያትሪሽን ናቸው ሰው የልጅ ዶክተር ጋር ወስደው መነጋገር ነው። ከዛ በኋላ እንደ ክብደቱ ወደ ቴራፒ ሊሄድ ይችላል። አንዳንዴ መድኃኒት ሊያስፈልግ ይችላል። በተለይ ራስን ማጥፋት ደረጃ ከደረሰ ብዙ ጊዜ መድኃኒት ላይ መሆን ሊኖርባቸው ይችላል። ግን መድኃኒት ብቻውን አይሰራም። መድኃኒት ከቴራፒ ጋር ከዛ ኢንቫይሮንመንቱንም ደግሞ ያለውን መቀየር አለበት። ስለ መድኃኒት ለእንደዚህ አይነት ችግር በእኛ ኮሚኒቲ በማይኖሪቲ ኮሚኒቲ እንዳለ ብዙ እንትን አለ ስቲግማ
የማግለል
አዎ ያብሳል አይሰራም አያስፈልግም እና የሚሰራላቸው ልጆች ይኖራሉ የማይሰራላቸውም ልጆች ይኖራሉ። ግን እስካልተሞከረ የትኛው ሊሰራለት ለማይሰራለት የትኛው እንደሆነ ሊታወቅ አይችልም። መድኃኒትም ሲጀመር የምናውቀው ከሳይንሱ የመጀመሪያ 3-4 ሳምንት መድኃኒቱ ሊያብሰውም ይችላል። በዛን ጊዜ ብዙ አቴንሽን ያስፈልጋቸዋል ልጆች። ቤተሰብ አካባቢያቸው መሆን አለበት ኦብዘርቭ የሚያረጋቸው የታወቀ ኤፌክት ስለሆነ ሶ ከመሻሻሉ በፊት መጀመሪያ ሊብስ ይችላል። ግን ሎንግ ተርም ራስን ማጥፋት አካባቢ የደረሰ ልጅ ብዙ ጊዜ ብዙ አይነት ማኔጅመንት ኢንክሉዲንግ ሜዲኬሽን ሊያስፈልጋቸው ይችላል።
አንዳንዴ አይ ቲንክ የቋንቋ ልዩነት ካለ አሁን መድኃኒት ሲባል ብዙ አበሻ ኮሚኒቲ ውስጥ ለየጭንቀት መድኃኒት ሲባል ብዙ ሰው የሚያባብሰው ነው የሚመስለው የሚረዳቸው አይመስልም። እና እንግዲህ ትንሽ እንግዲህ ለየት ባለ መንገድ መንፈሳዊም እንትን አለ ብዙ ጊዜ መንፈሳዊ እይታ አለ እንደዚህ አይነት ችግር ላይ እኛ ማህበረሰብ ውስጥ እና እኔም አምናለሁ ማለት መንፈሳዊ ኤሌመንት እንዳለው አምናለሁ። ግን ልጆቻቸው ደግሞ ስካላመኑበት ስካልተዋጠላቸው ድረስ ይሄን ነገር ይሄ ነው ችግሩ ይሄ ነው መፍትሄ ብለው በግድ ጸበል መውሰድ ምናምን ብቻ አለ። ጸበልም ዶክተርም እንግዲህ እግዚአብሔር ነው እንግዲህ ዶክተሮቹንም ኮትኩቶ ዶክተር ያደረገልን አይደለ? ቴራፒስቶቹንም ኮትኩቶ ቴራፒስት ያደረገልን እሱ ነው። ጎን ለጎን ሁለቱንም አያይዘው መሄድ ነው። ሁለተኛ ደግሞ before I answer your question, መንፈሳዊ እይታን መሰረት ያደረጉ ቴራፒስቶች አሉ። አዘን በመድኃኒትም የሚያምኑ ግን በየሃይማኖቱ በቃ ሃይማኖቱን መሰረት አድርገው ፕሮፌሽናል ላይሰንስ የሆኑ ቴራፒስቶች አሉ። እነሱ በጣም ኤፌክቲቭ የሆኑ ይመስለኛል። ሶ ሱን አይ ቲንክ ዳትስ አናዘር እንትን። ሌላው ቀደም ያልኩት ነው። አይ ቲንክ ለወላጆች ቢ ፕሬዘንት ነው። ከልጆቻችሁ ጋር ጊዜ አሳልፉ። ልጆቻችሁ እውነት አይመስልም እንጂ ልጅ ነው ይረሳል ይባላል እንጂ ልጅ ያያል። የሚያዩን ነገር ደግሞ ይውጣል። ያ ደግሞ ፍሬ ይፈራል ቆየ ሲመጣ ማለት ነው። እና ከልጆች ጋር ያላችሁን ግንኙነት በኮሚኒኬሽንም አንጻር በፕሬዘንስም አንጻር ማስፋት ይገባል።
ሁለታችሁም ቪዲዮ ተገኝታችሁ ይህን ቃለ መጠይቅ ስላደረጋችሁ በጣም ነው የማመሰግነው።
ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን በእንግድ ወልድ እየተዘጋጀ የሚቀርበው የሳምንቱ ምርጥ ምርጥ ዜማዎች የሚሰሙበት ክፍለ ጊዜ ነው። የሙዚቃ ቃና
ጤና ስትልኝ እንደምንሰነበታችሁ። ይህ ሳምንታዊው የሙዚቃ ቀና ነው። በዝግጅቱ ዘና እንደምትሉ ተስፋ በማድረግ እስከ ምሽቱ 4 ሰዓት የማስተናግዳችሁ እንግዶ ለኔ አብራችሁን ቆዩ። Strawberry Letter 23 The Brothers Johnson በተባለውና በሁለት ወንድማማቾች ጆርጅ እና ሉዊስ ጆንሰን የተቋቋመ ባንድ ሲሆን በሰባዎቹ ዝናን ካተረፉት ስራዎቻቸው Strawberry Letter 23 አንዱ ነው። ለበርካታ ፊልሞችና ማስታወቂያዎች ማጀቢያነት ውሏል። ያቀናበረላቸው ዝነኛው ኩዊንሲ ጆንስ ነው። የኢንጆሪ ቀለም ባለው ፖስታ ላይ ስለተጻፈ የፍቅር ደብዳቤ እንደሚያሳና ልጁና ልጅቱ 22 ደብዳቤዎችን ተጻጽፈው 23ኛው የዘፈን ግጥም ሆኖ እንደወጣ የግጥሙ ደራሲና ግሩም ጊታር ተጫዋች የሆነው ጃኒ ኦቲስ ወይም በመድረክ ስሙ ሸጊ ኦቲስ በአንድ ወቅት ተናግረዋል። Strawberry Letter 23 Hello my love, I heard a kiss from you. And just Strawberry Letter 23 The Brothers Johnson Kana ikattilal Let's groove Earth, Wind and Fire የተሰኘ ባንድ ነው ለሙዚቃው ተሸንፎ ወደ ዳንስ ወለሉ መምጣት በርካታ መልካም ጥቅሞች እንዳሉት የሚሰብክ ዜማ ነው Let's groove Earth, Wind and Fire ትንሽ ወዝ ወዝ እንዳላችሁ ተስፋ አለኝ በመከታተል ላይ የምትገኙት ሳምንታዩ የሙዚቃ ቃና ነው እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ ጋብዛለሁ Free Mind Thames የ29 ዓመቷ ናይጄሪያዊ ቴማ ሌዲ ኦፒኒየ በሙዚቃው ዓለም በመተታወቅበት ቴምስ አቀንቃኝ የሙዚቃ ግጥም ደራሲና አቀናባሪ ስትሆን የሀገሯ ልጅ ዊስኪድ ከአራት ዓመታት በፊት በለቀቀው ኤሰንስ በተሰኘው ሙዚቃ ላይ በመሳተፏ ዓለም ላይ አውቃት ችሏል። የዊስኪድ ኤሰንስ በጀስቲን ቢበር ተሳታፊነት ሲለቀቅ ለግራሚ ሽልማት ለመታጨት በቅታለች። አገንጋኛው ያምሮም ሆነ የስሜት ንጻነት ለማግኘት እንዲሁም በውስጧ ካለው ቀውስ ወጣ ሰላምን ለማግኘት ስለምትታደርገው ትግል ያወሳል።
Yeah, 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 yeah. warning. Pray to the one you're relying. I've been wandering all day. I tried to be fine, but I can't be. The noise in my mind wouldn't leave me. I tried to get by, but I'm burning. Cannot waste, and the other one price that you cannot fix. This is the peace that you cannot buy. Finding a way where you cannot see. Mind with this just if you cannot pray. I need to find relief. But behind my mind.
ፍሪ ማይንድ በናይጄሪያዊቷ ቴምስ ነበር። ቃና በመቀጠል ሰበቡ አስቴር አወቀ ከ34 አመታት በፊት ናይት ሙዚክ በተሰኘው የቴሌቪዥን የሙዚቃ ትዕይንት ላይ ቀርባ የተጫወተችው ነው።
Shabba
ሰበቡ አስተራወቀ በእንዳረፋና ቁጣጥር 1990 ናይት ሙዚክ በተሰኘው የቴሌቪዥን የሙዚቃ ትዕይንት ላይ ቀርባ የተጫወተችው ነበር።
I used to think about immature things. You know, like, do you love me? Do you want me? Are you gonna call me like you said you would? Is this really your real phone number? But you know, I'm a man now, baby, a grown man. And I came a long way. Because fear taught me one thing.
I call your name. ስዊች የተሰኘው አሜሪካዊ ሪትም ኤንድ ብሉስ እንዲሁም ፈንክ ባንድ ነው። በሌለችበት ስሟን መጥራት ብቸኝነቱን እንደሚያቀልና ጥሩ ስሜት እንደሚፈጥር ዜማው ይተርካል። የምሰናበታችሁ በዚሁ ዜማ ነው። ትንሽ ዘና እንዳላችሁ ተስፋ አደርጋለሁ። ለሳምንት ቀጠሮ እንያዝ። እንግዲህ ነኝ ሰላም።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ በዚሁ ተሰናበትኩ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ሰላም፣ ደህና ደሩ።